ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በኦሮሚያ ክልል ምዕራብ ሸዋ ዞን ሆሮ ጉድሩና በሌሎች አካባቢዎች የተኩስ ልውውጥ መቀጠሉን ነዋሪዎች ተናገሩ። ሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። በዚሁ በኦሮሚያ ክልል ሰላም እንዲሰፍን መንግስትና የኦሮሞ ነጻነት ሰራዊት የጀመሩትን የቅድመ ድርድር ንግግር እንዲቀጥሉ ሲሉ የዩናይትድ ስቴትስ የዓለም አቀፍ ተራድኦ ድርጅት ዩኤስአይዲ በአምቦ ከተማ ባዘጋጀው የውይይት መድረክ ላይ የተሳተፉ የአካባቢው ነዋሪዎች መጠየቃቸው ተዘግቧል። የዚህም ዘገባ ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ሰኞ ግንቦት 7 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የሰዓቱን የዓለም ዜና የሚያሰማን እንግዲህ ወልዴ፣ አቀናባሪያችን ብርሃን ኃይሉ፣ ኦድሬስ ሊገስ ደግሞ ለምህንድስናው ተሰይመዋል። እስከ ምሽቱ 4 ሰዓት ድረስ ከተቀሩ ባልደረቦቻችን ጋር በመሆን አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶልኝ ነኝ። ቻይናና ኤርትራ ሁለቱም አሸናፊ የሚሆኑበትን ትብብር ማጠናከርና ስትራቴጂካዊ አጋርነታቸውን ማበልጸግ አለባቸው ሲሉ የቻይናው የውጭ ጉዳይ ሚኒስትር ሊ ቻንግ አገራቸውን በመጎብኘት ላይ ላሉት የኤርትራው ፕሬዝደንት ኢሳያስ አፈወርቂ ተናግረዋል። በቤጂንግ ከሊ ቻንግ ጋር የተወያዩት ኢሳያስ አፈወርቂ በበኩላቸው በዓለም ሕዝቦችና በአገራት መካከል ያለውን ግንኙነት ወደ ተቻለና ፍትሐዊ ሁኔታ ለመቀየር በቻይና ሕዝባዊ ሪፐብሊክ የተደረገው አስተዋጽኦ በአጠቃላይ በዓለም ያለውን ሥርዓት ወደ ተሻለ ሁኔታ ለመቀየር ሌሎችን የሚያደፋፍር ነው ብለዋል። ቻይና በአፍሪካ ቀንድ ያላትን ተጽዕኖ ለማሳደግ በምትጥርበት ወቅት በቀይ ባሕር ላይ የምትገኘው ኤርትራ ያላት መልክዓ ምድራዊ አቀማመጥ ለቻይና አሳቢ ነው። በሰሜን ለሱዝ ካናል እና አውሮፓ እንዲሁም በደቡብ ምስራቅ ከአረብ ባሕረ ሰላጤ እና ከህንድ ውቅያኖስ ጋር ያላት ቅርበት ለቻይና አማላይ ነው። ቻይና ከስድስት ዓመታት በፊት ወታደራዊ ሰፈር የመሠረተችባት ጅቡቲ ከኤርትራ ጋር መዋሰኗም ለቻይና ሌላው ሳቢ ጉዳይ ነው ተብሏል። ኢሳያስ አፈወርቂ ቤጂንግ የሚገኙት በቻይናው ፕሬዚደንት ሺ ጂንፒንግ ግብዣ መሠረት ነው። ሁለቱ መሪዎች በዓለም አቀፍና ቀጠናዊ ጉዳዮች ላይ ውይይት እንደሚያደርጉና በጋራ ጉዳዮች ላይ እንደሚመክሩ ይጠበቃል ሲል የቻይናው ዓለም አቀፍ የቴሌቪዥን አውታር ሲሲቲቪ ዘግቧል። ሁለቱ መሪዎች የቻይና እና የኤርትራ ግንኙነትን ለማሳደግ ባለፈው ዓመት መስማማታቸው ይታወሳል። ቻይና በምትገነባው ግዙፉ አህጉር ዘለል የመንገድ ፕሮጀክት ቤልት ኤንድ ሮድ ኢኒሼቲቭ ላይ ኤርትራ ተሳታፊ ነች። ባለፈው መጋቢት የአሜሪካው የውጭ ጉዳይ ሚኒስቴር ኤርትራን በሰሜን ኢትዮጵያ በተካሄደው ግጭት የጦር ወንጀል ፈጽማለች ማለቷን የአገሪቱ የውጭ ጉዳይ ሚኒስቴር ያልተረጋገጠና ስም የሚያጠለሽ ሲል ገልጾታል። የተገለለችው የአፍሪካ አህጉርና ቀሪው ዓለም ከቻይና ብዙ አስተዋጽኦ ይጠብቃል፣ ያንንም ይደግፋል ብለዋል ቤጂንግ የሚገኙት ኢሳያስ አፈወርቂ። ቻይናና ኤርትራ ግንኙነት ከጀመሩ በያዝነው ዓመት 30 ዓመት ሞልቷቸዋል። በቅርቡ በሱዳን ባለው ግጭት ምክንያት ከዛች አገር በመጀመሪያው ዙር የወጡ የቻይና ዜጎች ያቀኑት ወደ ኤርትራ ነበር። በሱዳን ግጭቱ ቀጥሎ ባለበት ሁኔታ በኦምዱርማን የሚገኝ ቤተ ክርስቲያን ላይ ጥቃት ከተፈጸመ በኋላ አንድ ቄስን ጨምሮ አምስት ሰዎች መጎዳታቸው ታውቋል። ተፋላሚ ወገኖቹ አንዱ ሌላውን ለጥቃቱ ተጠያቂ አድርገዋል። ሮይተርስ በላከው ምስል ማር ጊዮርጊስ በተባለ ቤተ ክርስቲያን ላይ በተፈጸመው ጥቃት የተጎዱ ሰዎች ታይተዋል። ጦር ሰራዊቱ ለጥቃቱ ፈጥኖ ድራሽ ኃይሉን ተጠያቂ ሲያደርግ፣ ፈጥኖ ድራሽ ኃይሉ በበኩሉ ከጦር ኃይሉ ጋር ግንኙነት አላቸው ያላቸውን አክራሪ ቡድኖችን ተጠያቂ አድርጓል። የጦር ኃይሎች ጠቅላይ አዛዥ አብደልፈታህ አልቡራን ባወጡት መግለጫ ፈጥኖ ድራሽ ኃይሉ በቤተ ክርስቲያኑ ምዕመናን ላይ ተኩስ ከፍቷል ብለዋል። በሱዳን ያለው ግጭት ለአምስተኛ ሳምንት ዛሬ ሰኞ እንደቀጠለ ሲታወቅ እስካሁን 750 ሰዎች ሲሞቱ በሺህ የሚቆጠሩ ቆስለዋል፣ በሚሊዮን የሚቆጠሩ ደግሞ ተፈናቅለዋል። በሁለቱ ወገኖች መካከል በሳዑዲ አረቢያ በመድረግ ላይ ያለው ንግግር እንደቀጠለ ለማወቅ ተችሏል። የሸበሌ ወንዝ ሞልቶ አካባቢውን በማጥለቀለቁ በማዕከላዊ ሶማሊያ በለደወይን በተከሰተ ጎርፍ ሁለት መቶ ሺህ ሰዎች መፈናቀላቸውን ባለሥልጣናት ለኤኤፍፒ ዜና ወኪል ነግረዋል። ሂርና በተባለው ክልል በምትገኘው በለደወይን ያሉ ነዋሪዎች በጣለው ከፍተኛ ዝናብ ምክንያት ከተከሰተው ጎርፍ ለመሸሽ ንብረታቸውን በጭንቅላታቸው ጭነው በጎርፍ ውስጥ ሲጓዙ ተስተውለዋል። የሸበሌ ወንዝ መሙላት ባስከተለው ጎርፍ ምክንያት እስካሁን 200 ሺህ ተፈናቅለዋል። ቁጥሩ በማንኛውም ሰዓት ሊጨምር ይችላል ሲሉ በሂርና ክልል የማህበራዊ ጉዳይ ምክትል አስተዳዳሪ አሊ ሁሴን ለኤኤፍፒ ዜና ወኪል ተናግረዋል። የክልሉ ምክትል ገዢ ሐሰን አብዱሌ በበኩላቸው በጎርፉ 3 ሰዎች ሕይወታቸውን እንዳጡ ተናግረዋል። የጎርፉ አደጋ የተከሰተው ሶማሊያን በተከታታይ በመታት ድርቅ ምክንያት በሚሊዮን የሚቆጠሩ ሶማሊያውያን ለረሃብ በተጋለጡበትና አገሪቱ ከእስላማዊ አማጺ ቡድኖች ጋር በመዋጋት ላይ ባለችበት ወቅት ነው። ባለፈው ሳምንት መጀመሪያ ላይም በተከሰተ ጎርፍ ነዋሪዎች በእኩለ ሌሊት ቤታቸውን ጥለው መውጣታቸውን ለኤኤፍፒ ዜና ወኪል ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ኬንያ ውስጥ ኢየሱስን እንድታገኙ ተራቡ ተብለው በቤተ ክርስቲያን መሪያቸው የተነገራቸውና በረሃብ የሞቱ ሰዎች ቁጥር ባለፈው ቅዳሜ 201 መድረሱ ተነገረ። በአሶሴትድ ፕሬስ የተጠናቀረውን ዘገባ ቆንጅት ታዬ ታቀርበዋለች።
የሞቱት ሰዎች ቁጥር ከ200 ያለፈው ፖሊሶች ባለፈው ቅዳሜ የጅምላ መቃብሮችን ቆፍረው 22 አስከሬኖች ማግኘታቸውን ተከትሎ ሲሆን እስካሁን የት እንደደረሱ ያልታወቀ 600 ሰዎች እንዳሉ የኬንያው ጠረፍ ክፍለ ግዛት የፖሊስ ኮሚሽነር አስታውቀዋል። ቅዳሜ ዕለት በባህር ዳርቻዋ ክፍለ ግዛት የተገኙት አስከሬኖች ፖል መኬንዚ የተባሉት ሰባኪ ተከታዮች እንደሆኑ ነው የታመነው። በአብዛኞቹ ላይ ለረጅም ጊዜ በከባድ ረሃብ የመጎዳት ምልክት መታየቱን የፖሊስ ኮሚሽነሩ ገልጠዋል። ተከታዮቻቸውን ራሳችሁን በጾም አስርባችሁ ብትሞቱ ከኢየሱስ ክርስቶስ ጋር ትገናኛላችሁ ብለው በመስበክ የተወነጀሉት ፖል መኬንዚ እስር ላይ ናቸው። ፖሊስ ከሽብርተኝነት የተያያዙ ክሶች እንደሚመሰርትባቸው አስታውቋል። ኪሊፊ በሚባለው የጠረፉ አካባቢ ወረዳ ውስጥ የሰባኪው ሰፊ መሬት ላይ በየቦታው ያሉ በርካታ መቃብሮች ሲቆፈሩ አንድ ላይ የተቀበሩ በመቶዎች የተቆጠሩ አስከሬኖች ተገኝተዋል። መኬንዚ ግን እንደ አውሮፓውያን አቆጣጠር ከ2019 ጀምሬ ቤተክርስቲያኔን ዘግቼ እያረስኩ ልኖር አንድ ደን አካባቢ ወዳለኝ መሬት ገብቻለሁ በማለት ነው የሚሟገቱት። ባለፈው ሳምንት በተገኙት ከ100 የሚበልጡ አስከሬኖች ላይ በተካሄደው ምርመራ ሰዎቹ ሕይወታቸው ያለፈው ተርበው፣ ታንቀው፣ ታፍነው ወይም በከባድ ነገር ተደብድበው የሞቱም እንዳሉ ተደርሶበታል ተብሏል። መርማሪዎችን እየጠቀሱ የውስጥ አካላታቸው የጎደሉ አስከሬኖችም መታየታቸውን የሀገር ውስጥ የዜና ማሰራጫዎች ሲዘግቡ ቆይተዋል። የስብከት ቡድኑ መሪው ፖል መኬንዚ እና ባለቤታቸው እንዲሁም ሌሎች 16 ተጠርጣሪዎች በሚቀጥለው ወር ፍርድ ቤት እንደሚቀርቡ ተመልክቷል። በሰፊው የሰባኪው መሬት ላይ ሲካሄድ በቆየው አሰሳ ምን ያህል ሰዎች በሕይወት እንደተገኙ በውል የሚታወቅ ነገር የለም። በሕይወት የተደረሰላቸው አንዳንዶቹ ሰዎች መራመድ እስከሚያቅታቸው የደከሙ እንደነበሩ ነው የተነገረው። በመላ ሀገሪቱ በአሳሳችና መሰረታዊ ሰብአዊ መብትን በሚጻረር ስብከት የሚጠረጠሩ ሌሎች የእምነት መሪዎች ላይም ምርመራ እየተካሄደ መሆኑ ተነግሯል። የሀገሪቱ ፕሬዝዳንት ዊሊያም ሩቶም ጉዳዩን የሚመረምር ኮሚሽን ባለፈው ሳምንት ማቋቋማቸው ይታወሳል።
በቱርክ በተካሄደው ምርጫ የመጀመሪያው ዙር ቆጠራ ውጤት ወደ ድጋሚ ማጣሪያ ምርጫ እንደሚያመራ በማመላከት ላይ ባለበት በዚህ ወቅት ፕሬዝደንት ረቺፕ ታይፕ ኤርዶዋን አሸናፊ እንደሚሆኑ እንደሚተማመኑ ዛሬ ሲያስታውቁ፣ ተፎካካሪያቸው ከማል ኪሊችዳሮግል ሁለተኛውን ዙር በእርግጠኝነት አሸነፋለሁ ሲሉ ተደምጠዋል። በአገሪቱ ታሪክ ለረጅም ጊዜ በመሪነት የቆዩትና ላለፉት 20 ዓመታት ሥልጣን ላይ የቆዩት ኤርዶዋን ከተጠበቀው የተሻለ ውጤት ቢያስመዘግቡም 50% ድምፅ ሳያገኙ ቀርተዋል። እስካሁን 99.4% ድምፅ መቆጠሩ ሲታወቅ ኤርዶዋን 49.4% ድምፅ ሲያገኙ ተቀናቃኛቸው ከማል ደግሞ 45%ን ማግኘታቸው ታውቋል። በውጭ አገራት የተሰጡ ድምፆች ገና ያልተቆጠሩ ሲሆን የድጋሚ ማጣሪያ ምርጫው ግንቦት 20 እንደሚደረግ ታውቋል። በሀገር ውስጥና በውጭ 64 ሚሊዮን የሚሆኑ ቱርካውያን ለመምረጥ ብቁ ሲሆኑ ከእነዚህ ውስጥ 89% ድምፅ መስጠታቸውን የአሶሴትድ ፕሬስ ዘገባ አመልክቷል። በኬንያ የሚገኝ አንድ ረጅም ዕድሜ ያለውን ጨምሮ 10 አንበሶች በእረኞች መገደላቸውን ባለሥልጣናት አስታውቀዋል። አንበሶቹ አምቦሶሊ ከተባለው ብሔራዊ ፓርክ ወጥተው 11 ፍየሎችን መግደላቸውን ተከትሎ ነው እረኞች በቀስተ ገደሏቸው። መንግስትና የእንስሳት ጥበቃ ቡድኖች በአንበሳ ለሚገደሉ የቤት እንስሳት የካሳ ፕሮግራም ቢኖራቸውም በአካባቢው በተከሰተው ድርቅ በርካታ እንስሳትን ያጡት እረኞች የተረፉትን ለመከላከል ማድረግ ያለባቸውን አድርገዋል ሲል አሶሲየትድ ፕሬስ ዘግቧል። በፓርኩ ካሉት አንበሶች እድሜው ረጅም ነው የተባለውና ዶንኪቶ የተሰኘው አንበሳ መገደል የእንስሳት መብት ተከላካይ ቡድኖችን አሳዝኗል። በመጨረሻ ማድማጮች፣ በሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ በቀላሉ የሚፈጠሩ የሐሰት ፎቶዎች፣ ተንቀሳቃሽ ምስሎችና ድምጾች ድምጽ ሰጪዎችን በማሞኘት ውጤትን ሊያዛቡ ይችላሉ ሲሉ የኮምፒውተር መሐንዲሶችና ወደ ቴክኖሎጂ የሚያጋድሉ የፖለቲካ ሳይንቲስቶች አስጠንቅቀዋል። ካለ ብዙ ወጪ የሚሰሩት የሐሰት ምስሎችና ድምጾች በቀላሉ በማህበራዊ ሚዲያ ስለሚሰራጩ አደገኝነታቸው የከፋ ነው ተብሏል። በሰው ሰራሽ ልህቀት አርቲፊሻል ኢንተለጀንስ የሰዎችን ድምጽና ምስል አስመስሎ በሰከንዶች ውስጥ በቀላሉ ወጪ መስራት ሲቻል ከፍተኛ ተጽዕኖ በሚፈጥረው ማህበራዊ ሚዲያ በስፋትና በፍጥነት መሰራጨት በምርጫ ዘመቻ ወቅት የሚታየውን የቅጥፈት ትረካ ወደ ከፋ ደረጃ የሚወስድ ነው ተብሏል። በአሜሪካ በመጪው ዓመት ለሚካሄደው ምርጫና የምረጡኝ ዘመቻ ከፍተኛ ችግር ይሆናል የሚል ፍራቻ መኖሩን የአሶሲየትድ ፕሬስ ዘገባ አመልክቷል። አድማጮች፣ ለምሽቱ ያዝነው ዜና በዚህ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን አምሹ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ሰኞ ግንቦት 7 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ እንዲሁም የቀጥታ ስቱዲዮ ምስልና ድምፅ አቀናባሪያችን ዚነብ አብዱራህማን ናት። ወደ ዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብሎ ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
ምንም ርኅራኄ የሌለው ስለሌላው ስሜት ደንታ የሌለው የራሱን ጉዳይ ለማስፈጸም ደረማምሶ ሌላው መሄድ ሌላውን ስለሌላው ሐዘን ቅሬታ ደንታ ቢስ የሆነ ሲበዛም ደግሞ ወንጀልም እስከ መስራት የሚደርስ በሚል ነው እንግዲህ የሚገልጹት።
አሁን ሳይኮፓት በእንግሊዝኛው አጠራር መጥፎ አይነት የስብዕና ባህሪ ወይንስ የአእምሮ ሁከት? ሐኪሙን ይጠይቁ በምሽቱ ቅንብሩ ሳይኮፓት በመባል የሚታወቀውን የአእምሮ ህመም ሁኔታ አስመልክቶ ለምሽቱ ካሰናዳው ቅንብር የተወሰደ ነው የሰማችሁት። ሙያዊ ትንታኔውን የሚሰጡን ደግሞ የሰማችኋቸው የባሮ ዩኒቨርሲቲው የነርቭ ሕክምና ተቋም የአንጎልና የነርቭ ሐኪም እንዲሁም ተመራማሪው ፕሮፌሰር ዮናስ እንዳለ ገዳ ናቸው። በሁለተኛው አጋማሽ ይመለሳሉ፣ ጠብቋቸው። አሁን ወደ ዕለቱ አቢይ ርዕስ። በኦሮሚያ ክልል ምዕራብ ሸዋ ሆሮ ጉድሩና በሌሎች አካባቢዎች የተኩስ ልውውጥ መቀጠሉን ነዋሪዎች ተናገሩ። በፌዴራል መንግስትና በኦሮሞ ነጻነት ሠራዊት መካከል ታንዛኒያ ላይ የሰላም ድርድር ተጀምሯል መባሉን ተስፋ ሰጥቷቸው እንደነበር የገለጹ ነዋሪዎች ሁኔታው ስጋት ውስጥ ከቶናል ነው የሚሉት። ፀሐይ ዳምጠው ዝርዝሩን ይዛለች።
በሰሜን ሸዋ ዞን ያያጉለሌ ወረዳ ነዋሪ መሆናቸውን ገልጸው ስማቸው እንዳይጠቀስ የጠየቁት አንድ ግለሰብ በመንግስትና በኦሮሞ ነጻነት ሠራዊት መካከል የመጀመሪያ ዙር የሰላም ድርድር ከተካሄደ ወዲህ የቤተሰቦቻቸው ቤት መቃጠሉን ገልጸዋል። በሰላም ድርድሩ ተስፋ እንደነበራቸውም ገልጸዋል።
በሰላም ድርድር ጥያቄው ችግራችንን ይፈታል፣ ሰላም እናገኛለን ብለን ስንደሰት ነበር። ነገር ግን አሁንም በአካባቢያችን እየታየ ያለው ነገር በጣም አስከፊ ነው። ባለፈው ሳምንት ውስጥ እንኳን የቤተሰቦቻችንን ቤት ጨምሮ በሰሜን ሸዋ ያያጉለሌ ወረዳ ጎዳ ጀባ ቀበሌ 7 ቤቶች ተቃጥለዋል። እኚህ ነዋሪ ቤቶቹ የተቃጠሉት በመንግስት የጸጥታ ኃይሎች ነው ሲሉ ይከሳሉ። ምክንያቱም ደግሞ የኦሮሞ ነጻነት ሰራዊት ታጣቂዎችን ተደብቃላችሁ በሚል እንደሆነ ተናግሯል።
መኖራቸውን በቨርጂኒያ ያደረጉት የታጣቂዎቹ ቃል አቀባይ ኦዳ ተርቢ በትዊተር ገጻቸው ካለፈው ሳምንት ጀምሮ አከታትለው ባጋራቸው የትዊተር መረጃዎች ከኢትዮጵያ መንግስት ጋር ውጊያ መግጠማቸውንና የመንግስት ወታደሮች መግደላቸውን አስፍረዋል። በጉዳዩ ላይ ከፌደራልም ሆነ ከክልል መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሌላው ስማቸው እንዳይጠቀስ የጠየቁት የቄለም ወለጋ ዞን ነዋሪ መሆናቸውን የገለጹት አንድ ግለሰብ የሰላም ድርድሩ ከተጀመረ ወዲህ በዞኑ አንጻራዊ ሰላም ቢኖርም በቀጣይነቱ ላይ ስጋት እንዳላቸው ገልጸዋል።
ህዝቡ የሰላም ድርድሩን በተስፋ እየተጠባበቀ ይገኛል። የዞን በተለይ በሰላም መደፍረስ ምክንያት እጅግ የተጎዳ ነው። አሁንም የሚታዩት ግጭቶች አሳሳቢ ናቸው።
በአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህር ሰለሞን ተፈራ የተጀመረው የሰላም ሂደት እንዲቀጥል በሰላም ጦት ችግር ውስጥ ያሉ ነዋሪዎች ግፊት ማድረግ እንዳለባቸው ተናግረዋል።
ሰላም ተረገ ማለት የድርድሩ በር ዝግ ተብሎ ሊወሰድ አይገባም። ምክንያቱም ብዙ የአፍሪካ ሀገሮች መጥተን ይችላል በጣም ኃይልና መንግስት ማለተለያዩ ጊዜ ለሚለው ከራሱ ድርጅት ደግሞ አንድ አመት እንኳን አንድ አመት ለተመጡ ሁሉ ሊፈጅ ይችላል። ስለዚህ ይሄ እንደ ትልቅ ወልዶ የሰላም ድርድር ላይ የተሰጠው ክረት
ግጭት እንዳለባቸው ከተነገረ አካባቢዎች አንዱ የሆነው ምዕራብ ሸዋ ዞን ግንደበረት አካባቢ የተወለዱትና ስለ አካባቢው መረጃ እንዳላቸው የገለጹት አቶ ደስታ ድንቃ ግጭት መቀጠሉን ተናግረዋል።
ወደ አንድ ሳምንት አካባቢ የግጭቶች መቀዛቀዝ ፍክነት ከቀጠለ በኋላ በዚህ በቅርብ ጊዜ ወዲህ ደግሞ እንደገና ግጭቶች ወደ ማገርሸት አካባቢ ነው የታዩ ምልክቶች የሚያሳዩት። ከህብረተሰቡን ከተለያዩ ምንጮች እየተከታተልን የምናገኛቸው መረጃዎች የግጭቶቹን አሁን ከቅርብ ጊዜ ወዲህ እየተጠናከሩ መቀጠላቸውን ነው የሚያሳዩን ማለት ነው።
አንድ የወሮ ጉድሩ ወለጋ ዞን አሙር ወረዳ ነዋሪ የሚሉት አላቸው።
መንግስት ሰላም ይስፈን ካለ እንደ አዲስ ሰራዊት ማሰማራት ለምን አስፈልገው? የሰላም ድርድር በአፍሪካና በዓለም አቀፍ ደረጃ እየተነገረ ባለበት ሁኔታ ሁለቱ ወገኖች ጦራቸውን ማስቀመጥ ነበረባቸው። አሁን እየታየ ያለው ግን ተቃራኒ ነው። ህዝቡ ሰላም ይሻል።
በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ባለፈው አርብ ባወጣው ሪፖርት በምዕራብ ኦሮሚያ ያለው የጸጥታ ችግር መቀጠሉን ጠቁሟል። ይህም ያልተገደበ የሰብአዊ ድጋፍ ተደራሽነት እንዳይኖር እንቅፋት መፍጠሩን አመልክቷል። ይህም ሆኖ መንግስትና አጋሮቹ እያንዳንዱ የሚገኘውን እድል ድጋፍ የሚያስፈልጋቸውን ሰዎች ለማድረስ እየተጠቀሙበት እንደሆነ ጠቅሰዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ተከታዩም ርዕስ እዚያው ኦሮሚያ ውስጥ ያቆየናል። በኦሮሚያ ክልል ሰላም እንዲሰፍን መንግስትና የኦሮሞ ነጻነት ሰራዊት የጀመሩትን የቅድመ ድርድር ንግግር እንዲቀጥሉ ሲሉ የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት USAID በአምቦ ከተማ ባዘጋጀው የውይይት መድረክ ላይ የተሳተፉ የወለጋ ዞኖች ማህበረሰብ አባላት ተወካዮች ጠየቁ ይለናል ናኮር ምርታ በተከታዩ ዘገባው።
የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ባለፈው ሳምንት አርብና ቅዳሜ በአምቦ ባዘጋጀው የውይይት መድረክ ላይ ከምስራቅ ወለጋ ዞን የተሳተፉት አባገዳ አስፋው ከበደ በሰላም እጦት ምክንያት ህዝቡ በሰላም ወጥቶ በሰላም መግባቱን አጥብቆ ይመኛል ሲሉ ተናግረዋል። በመንግስትና የኦሮሞ ነጻነት ሰራዊት መካከል የተጀመረው የቅድመ ድርድር ንግግር ቀጥሎ ሁለቱ ወገኖች መግባባት ላይ እንዲደርሱ ህዝቡ በጉጉት እየጠበቀው ያለው ጉዳይ ነው ሲሉ በአካባቢያቸው ካለው ውጥረትና የጸጥታ መታወክ በመነሳት ያስረዳሉ።
አሊ ወለጋ ባህ ወለጋ ሊጣ ጅልኩኒ ባይሱ ከነሳዳ አምኒ በየገሉ እንደንደው
በምስራቅ ወለጋና ምዕራብ ወለጋ ውስጥ ያለው ነገር በጣም አጸያፊ ነው። ሰው በሰላም ወጥቶ መመለስ አይችልም። ተማሪም እንደዛው ተምሮ መግባት አይችልም። አርሶ አደር ማረስ አልቻለም። ንጋዴ ሁሉም እንደፈለገ መንቀሳቀስ አልቻለም። አሁን የሰላም ውይይቱ ነገር ከተሰማ ወዲህ የህዝቡ ጆሮ ወደዚያው ነው ያለው። ህዝቡ ሰላም ጠምቶታል። ይሄ የሰላም ውይይት እንዲሳካ መስራት አለብን። ህዝቡ ወጥቶ ሰርቶ ምኖር ባለመቻሉ በራብ የሚደርሰው ጉዳት ደግሞ በጦርነት ከሚደርሰው ስለሚልቅ ይሄንን ዝም ብለን ማየት ስለሌለብን በመንግስትና ኦሮሞ ነጻነት ሰራዊት መካከል የሚደረገው የሰላም ድርድር ይቀጥል፣ ሰላም ይስፈን እንላለን ነው ያሉት። ወይዘሮ ምስጋኔው አግጅራ ከወሮ ጉድሮ ወለጋ ዞን ተወክለው በውይይት መድረኩ ላይ መሳተፋቸውን በመጥቀስ በመጡበት የጃርደጋ ጃርቴ ወረዳ በመንግስትና መንግስት ኦነግ ሸኔ በሚለው የኦሮሞ ነጻነት ሰራዊት ሽማቂዎች መካከል ባለው ግጭት አያሌ ሰዎች ከቤት ንብረታቸው መፈናቀላቸውንና ማህበራዊና ኢኮኖሚያዊ እንቅስቃሴዎች መቋረጣቸውን ገልጸዋል። በመንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረው የቅድመ ድርድር ንግግር ሰምሮ ጽኑ ሰላም እንዲመጣ የተመኙበትን ምክንያት አብራርተዋል።
ጃርደጋ ጉቱ ሳት ኡመኒ ከሰብቀይ
ከጃርደጋ ጃርቴ ወረዳ የተፈናቀሉ ሰዎች በርካቶቹ በሻምቡ አውቶቡስ ተራ ውስጥ ናቸው። ጥቂት ሰዎች ደግሞ ተመልሰዋል፣ ያልተመለሱም አሉ። አሁን ጊዜው የእርሻ በመሆኑ ሰላም ወርዶ ሁሉም ተመልሶ መሬቱን የማይርስ ከሆነ በሚቀጥለው ዓመት ለረሃብ ስለሚያጋልጠን ለዚህ ሲባል ለህዝቡ ሰላም መስበክ አስፈላጊ ነው። ህዝቡም ሰላም ያስፈልገኛል ብሎ መቀበል አለበት ነው ያሉት።
ከነቀምቴ ከተማ የተሳተፉት ሌላው የማህበረሰብ ተወካይ አቶ ተፈሪ ቀጂላም በበኩላቸው በሁለቱ ወገኖች መካከል በታንዛኒያ ከተጀመረው ንግግር ጎን ለጎን በአምቦ ውይይት የተሳተፉ አካላትም የሚጠበቁባቸው ተግባራት መኖራቸውን ጠቁመዋል።
ማይኑን ዋን ኮንትሪቢዩቲጎቹ ደንደኛማ
ሰላም እንዲወርድ ምን ማድረግ አለብን? በህብረተሰብ ደረጃ ምን መደረግ አለበት? የሚለውን ተወያይተናል። ሰላም ከወረደ በኋላ ምን እንዴት አድርገን የወደሙ መሰረተ ልማቶችን ለምሳሌ ትምህርት ቤትን ማደስ አለብን የሚለውም እንዲሁ ተነስተዋል። የተለያዩ የማህበራዊ ተቋማት ስራ ላይ ባለመሆናቸው መንግስታዊ ያልሆኑና ሌሎችም ድርጅቶች ምን ማድረግ እንዳለባቸው ላይ ተወያይተናል ነው ያሉት። የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ USAID በኢትዮጵያ የፕሮግራም ዴቨሎፕመንት ኃላፊ አቶ ነጋ ተስፋዬ ዳባ በአገር አቀፍ ደረጃ የፖለቲካ መግባባት እንዲኖር ተቋማቸው እንደሚደግፍ ጠቅሰው ለኦሮሚያ ክልል ሰላም በታንዛኒያ የተጀመረው ንግግር ለኢትዮጵያ ሰላም ግብዓት እንደሚሆን በሚከተለው መልኩ ተስፋቸውን ገልጸዋል።
ፕሮግራሚንግ ኬንያ ሰርካ ቢያለሳቲ ወልቴን ሲያሳ ከፉደገራ
የኛ መራ ገብር በአገር አቀፍ ደረጃ የፖለቲካ መግባባት እንዲመጣ ይደግፋል። በዚህ ረገድ በኢትዮጵያ ደረጃ የሚሰራው ተግባር ሲኖር እንደ ክልልም ሁለት ትኩረቶች ያደረግንባቸው ጉዳዮች አሉ። የመጀመሪያው በኦሮሚያ ውስጥ ሰላምና አርቅ እንዲወርድ መደገፍ ሲሆን፣ ሌላኛው ደግሞ በአገር አቀፍ ደረጃ ለሚደረሰው የሰላም ስምምነት በኦሮሚያ ደረጃ መግባባት ላይ መደረስ አለበት። በአገር አቀፍ ደረጃ ለሚደረገው መግባባትም ይሄ ከፍተኛ አስተዋጽኦ ይኖረዋል ብለን እናምናለን ነው ያሉት። በአምቦ ውይይት ላይ የተሳተፉት አባገዳዎች፣ የአገር ሽማግሌዎች፣ የዩኒቨርሲቲ መምህራን፣ ሴቶች፣ ወጣቶችና ሌሎችም የማህበረሰብ ክፍል ተወካዮች ወደየአካባቢያቸው ሲመለሱ የሰላም ሂደቱን አስመልክቶ በህብረተሰቡ መካከል መልካም ግንዛቤ እንዲፈጠር የሚወጡት ድርሻ መኖሩን የተቋሙ የፕሮግራም ኃላፊ ጠቁመዋል። በሁለቱ ወገኖች መካከል የሚደረገው ድርድር ተሳካም አልተሳካም የብሔሮችና ብሔረሰቦች መልካም ግንኙነትም ላይ መሰራት እንዳለበት አቶ ነጋ አመልክተዋል።
ወሊገልቴ ቢያለሳሰናፍ ኦሮሞን አከሰባት ሳፍ ሰለሞት የኦሮሚያ ከሰጅራኒስ
ለሀገር አቀፍ ስምምነት ኦሮሞ እንደ ህዝብ እንዲሁም
ሌሎችም በኦሮሚያ ውስጥ የሚኖሩ ብሔሮችና ብሔረሰቦች
ጥሩ ግንኙነት ኖሯቸው ፍላጎታቸውን እንዲለዩ ለዚያም ደግሞ የሚያበቃ ዝግጁነት ያስፈልጋል። ስለዚህ በእነዚህ ጉዳዮች ላይም እንሰራለን ነው ያሉት። ህብረተሰቡ ለሰላም ያለው ጥማት አበረታች በመሆኑ የሰላም ሂደቶችን በተመለከተ ድርጅታቸው ከህብረተሰቡ ጋራ በአጋርነት መስራቱንም እንደሚቀጥል አክለው ተናግረዋል። የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ባለፈው ሁለት ሳምንታት ውስጥ በታንዛኒያ ራስ ገዝ አስተዳደር በሆነችው የዛንዚባር ደሴት ያደረጉት የቅድመ ድርድር ንግግር ያለ ስምምነት መጠናቀቁ ይታወሳል። አሜሪካ ድምጽ ናኮር መልካ ካምፖ።
አመሰግናለሁ ናኮር ለዘገባው። አድማጮች፣ በተከታዩ ርዕስ ደግሞ ወደ ቦረና እንሻገራለን። ካለፈው የካቲት ወር አንስቶ በቦረናን ጨምሮ መጣል የጀመረው ዝናብ ለነዋሪዎች ተስፋ ፈንጥቋል ይለናል ገልሞ ዳዊት ከስፍራው ባጠናቀረው ዘገባው። ላለፉት 3 ዓመታት በደቡብ ኢትዮጵያ በጠናው ድርቅ ክፉኛ ሲጎዱ የቆዩት አርብቶ አደሮች አሁን ለመኸር የተዘጋጁ መሆኑን ነው የሚናገሩት። አርሶ አደሮቹ በተለይ ከአምስት ተከታታይ የዝናብ ወቅቶች መታጎል በኋላ የደከሙበት አዝመራ ለፍሬ መድረሱ የሰው እጅ ከመመልከት ያድነናል ማለታቸውንም ጠቅሷል ገልሞ ዳዊት ለዘገባው።
አቶ ዲዳ ሱማ የቦረና ዞን ያቤሎ ወረዳ ነዋሪ ናቸው። የእርሻ ስራን ከጀመሩ 10 አመታትን ያስቆጠሩት አቶ ዲዳ በቦረና ዞን ለተከታታይ ወቅቶች የጠናው ድርቅ ብዙ ከብቶቻቸውን እንደገደለባቸው፣ ለአምስት ተከታታይ አዝመራ የዘሩት ሰብልም በዝናቡ መቅረት እንደጠፋባቸው ተናግረዋል። አሁን ግን የዘሩት ጤፍ ለመከርከትቻ ሊደርስ እንደሆነ ይናገራሉ።
ጉዶ ፈጫኛ ጉዶ ዳምነ ጉዶ ማለኔ ኸሌ ዋቁመነ ጉዩማ ኑፈጫኛ ለላፍቱን ጎዱ
ብዙ ጊዜ ዘር ተንጠፍቶብናል። ይሄን ራሱ ድርቁ ያየለ በነበረበት ወቅት ነበር የዘራነው። ያው የዝናብ ወቅት ሲደርስ ከእግዚአብሔር ጋር ብለን የዘራነው። ሲዘራ ራሱ ሰዎች ምን አይተህ ነው የምትዘራው ሲሉኝ፣ እግዚአብሔር ሳይሆን እኛንን ችግር ያለብን ጸልዩልን ብዬ ነው የዘራሁት። በዘራሁት በሁለተኛው ቀን ዝናብ ዘነበ፣ መሬቱም ረጠበ። አሁን ይህ መሬት ወደ 15 ሄክታር ይሆናል። ጤፍ፣ በቆሎና ሌሎች ሰብሎችም ተዘርቶበታል።
በድርቁ ምክንያት ተራቁቶ የነበረው መሬት የዝናቡን መጣል ተከትሎ በልምላሜ ተሸፍኗል። አቶ ኮሉላ ቆዶም የያብሎ ወረዳ ነዋሪ ናቸው። ድርቁ ብዙ ከብቶችን በመጨረሱ መሬቱን አርሶና ለስልሶ ለአዝመራ ማብቃቱ አዳጋች እንደነበር ያውሳሉ።
ኖማ ወኒ ቦና ያል ወና ዱበነ ቦኒያጋ ኑር ዱፌት ኑራት ወሬ ጉዶ ኑራክስ
ድርቁ ብዙ በመቆየቱ ለብዙ ችግር ተዳርገናል። አርሶ አደሮች ብንሆንም እኛ ከብቶችም እናረባለን። አሁን ከብቶቻችን አልቋል። ጥቂት ፍየሎች ብቻ ናቸው የቀሩን። እናም አዝመራ መዝራት በጣም አስቸጋሪ ነበር። አንዳንዱ ሰውን እንደ በሬ ጠምዶ ነው ያረሰው። ሌላው ደግሞ እንዲሁ ባዶ መሬት ላይ ዘር የዘራም አለ። አሁን ዝናብ ዘንቦልናል። ፈጣሪ ይመስገን አገግመናል። ዝናቡ አሁንም ቢቀጥል ጥሩ ነው። ለአጨዳ ሊደርሱ ያሉ ሰብሎች አሉ። ሌሎች ገና ዝናብ የሚፈልጉ ተክሎችም አሉ። ያው አሁንም ዝናቡን እንፈልጋለን። ዛሬ ላይ ግን ደስተኞች ነን።
አቶ ኮሉላ በ7 ሄክታር መሬት ማሳቸው ላይ ስንዴ፣ ጤፍና ሌሎች ሰብሎችን መዝራታቸውን ቢጠቅሱም 10 የቤተሰባቸውን አባላት ከመንግስት በሚሰጥ እርዳታ እያኖሩ እንደሆነ ተናግረዋል። የዘሩት ሰብል ደርሶ የሰው እጅ ከማየት እንደሚያላቃቸው ተስፋ እንዳላቸው ይናገራሉ። አቶ ዲዳ ሱማ በዞኑ የሚኖሩ አርብቶ አደሮች ካለፈው የችግር ወቅት ተሞክሮ በመውሰድ የኑሮ ዘይቤያቸውን ማጤን እንዳለባቸው ይመክራሉ።
ታኑ መተለ ደበርስ ተሞቱም አለን ወመተን ረገርጋር ላፍታን ገሞ ገሰቲን ነማፍቆደኒ
እኔ ለነዋሪውና ለመንግስት የማስተላልፈው መልእክት ይህ መሬት ታይቶ ለነዋሪው በሚገባ መልኩ መሰጠት አለበት። መሬቱ ጠፍ ነው። የሚያበቅለው ሰብል ከንጥረ ነገር የሚተናነስ አይደለም። የሰፍቲኔት መርሃ ግብሮችን ወደዚህ አዙረው ይህን መሬት ለእርሻ ማዋል አለባቸው።
ባለፉት 3 ተከታታይ አመታት በቦረና የተከሰተው ድርቅ ክፉኛ ያጠቃው የዞኑን የእንስሳት ሀብት ነው። የዞኑ አርብቶ አደርና መስኖ ልማት ጽሕፈት ቤት ለአሜሪካ ድምጽ እንደገለጸው ከዞኑ የከብት ሀብት ከ86% ያላነሱት በድርቁ አልቀዋል። በወቅቱ ከብቶቻችን ይሞቱብናል በሚል በአነስተኛ ዋጋ ይሸጡ የነበሩ ከብቶች አሁን ዝናቡ መጣል ከጀመረ ወዲህ ዋጋቸው በከፍተኛ አዝመናሩ ታውቋል። ይህ በያበለ ወረዳ የሚገኝ ገበያ ከቦረና ዞን የከብት ገበያዎች ትልቁ ነው። አቶ ቦሩ ገኛን ያገኘዋቸው በዚህ ገበያ ውስጥ ነው።
ጊበር ደርጊ ደረ ደርብያኒ ሎንዲ ሁምላማ ጉርጉራን ሎንዲ ቢሸኒ ጉርጉራን በራራ ገረ ተከታ ባይበኒ
ደርግ ከወደቀ ወዲህ በ2000ና በ500 የሚሸጥ ከብት ዘንድሮ ነው ያየ ነው። ሰው በጣም ነበር ተቸግሮ የነበረው። ለዘር የሚሆን እንኳን አይኖረንም ብለን ሰክተን በነበርንበት ጊዜ ነው ፈጣሪ የደረሰልን። አሁን ከኬንያ ጭምር መጥተው በ20ና በ30 ሺህ ብር እየገዙ ያሉ አሉ።
አቶ ዶዬ ዱለቻንም በዚሁ ገበያ ነበር ያገኘዋቸው።
ሰሚዋሎን ቀብ ከንቀብለ ትርጉዳ
አሁን ከብት ካለው ይልቅ የሌለው ሰው ነው የሚበዛው። የነበሩት የቤት እንስሳት ያለቁበት ሰው ብዙ ወደ ከተማ ፈልሷል። ትላንት ከብቶቹን በሞት እንዳይነጠቅ በትንሽ ዋጋ የገዛ ሰው ደግሞ አሁን በጣም በናረ ዋጋ እየሸጠ ነው። እኔ ራሴ በድርቁ ጊዜ 8 ወይፈኖችን በ8000 ብር ነበር የሸጥኩት። ያኔ ከኔ የገዙ ሰዎች አሁን በ10ና በ12000 ብር እየሸጧቸው ነው።
ወጣት ዲደጃር ሰው የያበለ ወረዳ ገበያዎች ቢሮ ባልደረባ ነው።
አውጨማ አጋ ሁምቁዳኔ ቶርባ ሁዳኔ ጃ ሁዳን ሰደይ ተከሲ ቢተሙ ድረለኔ
ጊደሮች እስከ 16 17ና 18000 እየተሸጡ ናቸው። ወይፈን ደግሞ ከ26000 እስከ 28000 ብር እየተገዛ ነው። ነጋዴዎች ካልሆኑ በስተቀር ነዋሪው በዚህ ዋጋ መግዛት አይችልም። ምክንያቱም ያሉት ከብቶች በድርቁ አልቀውበታል። ወይ ድርጅት አሊያም መንግስት ካልደገፋቸው በስተቀር የሚገዙበት ነገር ይኖራቸዋል ብዬ አላስብም።
አቶ መሐመድ አባቆዳ የቦርና ዞን ግብርና ጽህፈት ቤት ኃላፊ በዘንድሮ ክረምት በዞኑ ከ97000 በላይ ሄክታር መሬት በልዩ ልዩ ሰብሎች መሸፈኑን ገልጸዋል። የዘር የማዳበሪያና የእርሻ ድጋፍ አቅርቦቱ ለሁሉም አርሶ አደሮች አለመዳረሱን ኃላፊው ተክሰው የኦሮሚያ ክልል ለዞኑ አርሶ አደሮች ከ100 ሚሊዮን ብር በላይ በሆነ ወጪ የተለያዩ ድጋፎችን ማድረጉን አስታውቀዋል።
ሮቢ ጅራናን ናኖ ሲሰቡላቲ ራኮን ኢንጁር ሚላኒን ባ
ዝናብ ካለ በአርሶ አደር አካባቢ ሰብል መዝራት ይቻላል። እኛ ሁለት የዝናብ ወቅቶችን ያሉን እናም የአካባቢው ነዋሪ እንዴት ወደ እርሻ ገብቶ ራሱን በመግብ መቻል ይችላል በሚለው ላይ አቅደን እየሰራን ነው። አሁን ወደ ትግበራው ገብተናል።
የዚህን ስራ ትግበራ ከመሬት አስተዳደር ጋር አሁንን እየሰራን ነው ያሉት አቶ መሐመድ በተለይ የኦሮሚያ ክልል መንግስት ያርብቶ አደሩን ህይወት ወደ ቋሚ የኑሮ ዘይቤ ለመለወጥ ያወጣው አዲስ ምራ ግብር በትክክል በስራ ላይ መዋል ሲጀምር የዞኑ አጠቃላይ ነዋሪ ህይወት ለመለወጥ እገዛ እንደሚያደርግ አመልክተዋል። ለአሜሪካ ድምጽ ገልሙ ዳዊት ከቦርና ዞን ያበለው።
አመሰግናለሁ ገልሞ ለዘገባው። ክብራትና ክብራን አድማይ ተመልካቾቻችን የምሽቱ የመጽሔት ክፍለ ጊዜ ይቀጥላል። አሁን ወደ ዓለም አቀፍ ርዕሰ ጉዳይ ነው የምንሻገረው። ወደ ዩናይትድ ስቴትስም ይመልሰናል። ዩናይትድ ስቴትስ ጥገኝነት ፈላጊዎች ላይ ገደብ ጥላለች መባሉን የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስትር አሌሃንድሮ ሜርካስ አስተባብለዋል። ወደ ዩናይትድ ስቴትስ መግባት የሚቻልበት ፍርሃትና ህጋዊ መንገድ ስለመኖሩም አበክረው ተናግረዋል። ቬሮኒካ ባልደራስ ኤግሊሲያስ ያጠናቀረችውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
የዩናይትድ ስቴትስ የጉምሩክና ጠረፍ ጠባቂ አካል በደቡባዊ ዩናይትድ ስቴትስ ድንበር ባለፉት 2 ቀናት የፍልሰተኞች ቁጥር በ50% መቀነሱን አስተውሏል። ይህ ከኮቪድ-19 ወረርሽኝ በፊት ርዕስ 42 ወይም ታይትል 42 የሚባለውን ሐሙስ ያበቃውን ደንብ ከመውጣቱ አስቀድሞ ከነበረው የፍልሰተኞች ቁጥር ጋር የሚያስተያይ መሆኑን ሚኒስትሩ በዚህ ሳምንት በተሰኘው የኤቢሲ ቴሌቪዥን ፕሮግራም ላይ በሰጡት ቃለ መጠይቅ ተናግረዋል።
We've already removed thousands of people who have arrived at our southern border.
እስካሁን በደቡብ ድንበራችን በኩል የደረሱ በመቶ ሺዎች የሚቆጠሩ ሰዎችን አንስተናል። በዩናይትድ ስቴትስ ህግ አንቀጽ 8 ባለን ስልጣን መሰረት የኖረውን የስደተኞች ህግ እያስከበርን ነው።
ሜዮርካስ በፕሬዝደንት ባይደን ስር የተስፋፋው ህጋዊ መንገድ እስከዛሬ ያልተለመደ መሆኑንም አስመረውበታል። ጥገኝነት ፈላጊዎች ላይ የተጣለ ክልከላ አለ የሚለውንም ክስ አስተባብለዋል።
Our rule provides is that an individual must access
ህጋችን የሚያጎናጽፈው ግለሰቦች ለነሱ ባቀረብናቸው ህጋዊ መንገዶች መሰረት ብቻ እንዲያገኙ ማድረግ ነው። ያንን ካላገኙ በተከለከሉባቸውና ተጉዘው ከመጡባቸው ባንዱ አገር እፎይታ እንዲያገኙ ማድረግ ነው። ያንን ማግኘት ካልቻሉ ያ ጥገኝነት መከልከል አይደለም። ይልቁንም በከፍተኛ ደረጃ ማረጋጋት የሚገባቸው አሉ ማለት እንጂ።
አዲሱ ፖሊሲ ህገወጥ ፍልሰተኞች ወደ ዩናይትድ ስቴትስ እንዳይገቡ የማያበረታታ መሆኑን እንደሚጠራጠሩ የሪፐብሊካኑ ተወካይ ማይክል መካውል ለኤቢሲ ቴሌቪዥን ተናግረዋል።
የተጓዥ ፍልሰተኞች ቁጥር እየጨመረ ነው ብዬ አስባለሁ። አሁንም መድረስ መግባት ይፈልጋሉ። የኔ የራሴ ግዛት በድንበር በኩል የሚጎርፈውን ለማስቆም የቴክሳስ ብሔራዊ ዘብን የአገር ውስጥ ጉዳይ ሚኒስቴርና የጉምሩክና ድንበር ቁጥጥርን አሰልፏል። አሁን ይህ ይሁን እንጂ ባለፉት 2 ዓመታት ውስጥ የታየ ነው። ወደዚህ ሀገር በህገ ወጥ መንገድ የሚገቡ 5 ሚሊዮን ሰዎች አሉ። ይህ በዘላቂነት መቀጠል የሚችል አይደለም።
ፍልሰተኞች በገዛ አገራቸው ለአስፈቃቂ ወንጀሎች ሲጋለጡ ሁልጊዜም ለመሰደድ ይገደዳሉ ሲሉ የሚከራከሩት በሳን ፍራንሲስኮ ካሊፎርኒያ የህግ መምህር ብሌን ቡኪ ናቸው።
ስለዚህ እጅግ ከፍተኛ የሆነ የጥቃት መጠን እየመከተን ነው። ያ በመሆኑም ነው ብዙዎቹ ሰዎች ደህንነታቸው ወደሚረጋገጥበት ሀገር ለመድረስ መጓዙን ይቀጠሉት። በብዙዎቹ አጋጣሚዎች ከቤተሰቦቻቸው ጋር ይቀላቀላሉ።
አዲሱ የባይደን አስተዳደር ህጋዊ መንገድ ፖሊሲ ህገወጡን ድንበር ማቋረጥ የሚከላከልበት ጥሩ ድል ይኖራል። የዚያኑ ያክልም የችግሩ ምክንያት ከሰረ መሰረቱ ካልታየ ጉዳዩ ተቃራኒ ውጤት ሊኖረው ይችላል ሲሉ ተንታኙ ፒተር ማርጉሌስ ይናገራሉ።
That is the factors in folks' home countries, for example, in Central America.
መንስኤው በፍልሰተኞቹ አገር ውስጥ ያለው ሁኔታ ነው። ለምሳሌ በማዕከላዊ አሜሪካ፣ ጓቲማላ፣ ሁንዱራስ እና ኤልሳልቫዶር ሰዎች በህይወት መቆየት አለባቸው። የነኚህ ሀገራት የምጣኔ ሀብቶች ችግሮችን፣ የአየር ንብረት ለውጥንና የጥቃት ስጋቶችን ያካትታሉ።
ህጉን ጥሰው መግባት ለሚፈልጉት ሰነድ አልባ ስደተኞች የአምስት ዓመት ገደብና የወንጀል ቅጣቱ አሁን ድረስ ተፈጻሚ ቢሆንም እንዲህም ሆኖ የሰነድ አልባ ስደተኞቹ ቁጥር ሊጨምር እንደሚችል የዩናይትድ ስቴትስ ባለስልጣናት አምነዋል።
ደረጀንስታን ለዘገባው አመሰግናለሁ። ክብራትና ክብራን የመጨረሻው የመጽሔቱ ርዕስ ደግሞ ከዩክሬን ጉዳይ ጋር ያቆየናል። የአውሮፓ ህብረት የተያዙ የሩሲያ ንብረቶችን ዩክሬንን ለመርጃነት ለመዋል መንገድ ፍለጋ ይዟል። ከአንድ ዓመት በፊት ሞስኮ ኬቭን በወረረችበት ወቅት የአውሮፓ ባለስልጣናት ከሩሲያ ውጪ የሚገኙ ማንኛውንም አይነት የዚያች ሀገር ንብረቶች እንዳይንቀሳቀሱ በማገድ ሞስኮን ለመቅጣት በፍጥነት ተንቀሳቀሱ። አሁን ታዲያ ጥያቄው በብዙ ቢሊዮኖች ዶላር የሚሰላውን ያን የተያዘ ገንዘብ ምን ማድረግ ይቻላል የሚል ነው። ቫሌንቲና ቫሲሌቫ አጥናቀረችው የዚህን ዘገባ ዝርዝር እንደሚከተለው አቀርባለሁ። እንዳውሮፓ ህብረት ባለስልጣናት ገለጣ ጦርነቱ ከጀመረበት ጊዜ አንስቶ ቢያንስ 24 ቢሊዮን ዶላር የሚገመት ከሩሲያ መንግስት ጋር ጥብቅ ቁርኝት ያላቸውና ከፍተኛ መጠን ያለው ሀብት ያግበሰበሱ ቱጃሮች የግል ንብረቶች አውሮፓ ህብረት ውስጥ ተይዘዋል። የአውሮፓ ህብረት በአሁኑ ወቅት ገንዘቡን ዩክሬንን መልሶ ለመገንባት መጠቀም የሚያስችል ህጋዊ መንገዶችን እያፈላለገ ይገኛል።
የሚታዩ አሃዞች በመጠኑ መጨመር ያሳያሉ። አንዳንድ ጊዜ አነስተኛ ጭማሪዎች ሊታዩ ይችላሉ፣ ምክንያቱም አንዳንድ ጊዜ በስህተት በቁጥጥር ስር የዋሉ ንብረቶች የሚለቀቁበት ጊዜ አለ። በአጠቃላይ ግን ይህ ምርጫ መወሰድ ከተጀመረበት ካለፈው ዓመት አንስቶ መጠነኛም ቢሆን ይያደር እየጨመረ የመጣ ለውጥ ይያየን ነው።
ይህ በእንዲህ እንዳለም አንዳንድ እንደ ኢስቶኒያ ያሉ አገሮች የያዙትን የሩሲያውያን ንብረቶች ወደ ዩክሬን ለማስተላለፍ የራሳቸውን ህጎች መጠቀም የሚችሉባቸውን መንገዶች መፈለግ ይዘዋል። የአውሮፓ ህብረት በአንጻሩ ከመነሻው በህገወጥ መንገድ የተገኘ መሆኑ የተረጋገጠ የግለሰቦችና ያንዳንድ አካላት ሀብትና ንብረት እንዲያዝ ወይም እንዳይንቀሳቀስ የሚፈቅድ ህግ ቢኖረውም ነባር ህጎቹን ለማሻሻል እየሞከረ መሆኑ ታውቋል።
The Commission has brought forward a proposal to criminalize
የአውሮፓ ኮሚሽን ከማዕቀቡ ለማብለጥ የሚፈጸሙ ድርጊቶችን በወንጀል ተጠያቂ ማድረግ የሚያስችል እቅድ አቅርቧል። ይህ ማለት አንድ ሰው የንብረትና ገንዘብ ይዞታ ወይም ባለቤትነት ወደ ዘመድ ማዛወር የመሳሰሉ መንገዶችን በመጠቀም የማዕቀቡን ተፈጻሚነት ለማምለጥ ቢሞክር ይህ በአውሮፓ ህብረት ውስጥ ከወንጀል የሚቆጠር ነው። ይህም ባለስልጣናት በዚህ መንገድ ሲንቀሳቀሱ ወይም ከአንድ እጅ ወደ ሌላው ተዛውረው የተገኙ ንብረቶችን በቁጥጥር ስር ማዋል ያስችላቸዋል።
ይሁን እንጂ ህጎችን መቀየር ወይም ማሻሻል በተፈጥሮ አዝጋሚ ሂደት ነው። ረቂቅ ህጉ በአውሮፓ ኮሚሽን አማካኝነት ከቀረበ በኋላ በአውሮፓ ፓርላማና በአውሮፓ ምክር ቤት በሁለቱም ወገኖች መጽደቅ አለበት። ይህም ማለት ረቂቅ ህጉ እስኪጸድቅ ቢያንስ እስከ መጪው የምህር ወራት ድረስ ሊዘልቅ ይችላል። ሌላው ጥያቄ ደግሞ እንዳይንቀሳቀስ የተደረገው የሩሲያ መንግስት ገንዘብ ምን ይደረግ የሚል ነው። የአውሮፓ ህብረት ይፋ እንዳደረገው G7 በመባል በሚታወቁት ሀገራትና በአውሮፓ ህብረት እንዲሁም በአውስትራሊያ እንዳይንቀሳቀስ ከተደረገው የሩሲያ ማዕከላዊ ባንክ አጠቃላይ 300 ቢሊዮን ዶላር ውስጥ 2/3 የሚሆነው በአውሮፓ ህብረት አገሮች ውስጥ ነው የሚገኘው። በሌላ በኩል የስዊድኑ ጠቅላይ ሚኒስትር የተያዙትን ንብረቶችና ገንዘብ ዩክሬንን መልሶ ለመገንባት እንዲውል ማድረግ በመርህ ደረጃ ፍትሃዊ ነው ሲሉ ባለፈው የካቲት ወር ተናግረው ነበር። ስዊድን እስከፊታችን የሰኔ ወር ድረስ የአውሮፓ ህብረት ምክር ቤትን በፕሬዝዳንትነት ትመራለች። ይሁንና ፍትሃዊ ነው በሚል የተያዙትን ንብረቶች ዩክሬንን መልሶ ለመገንባት መጠቀም አደገኛ መዘዝ ሊፈጥር ይችላል የሚል ስጋት አሳድረዋል።
At the international level, every country are afraid that
በዓለም አቀፍ ደረጃ እያንዳንዱ ሀገር በሀብት በገንዘቡ ላይ ተመሳሳይ ድርጊት ሊደርስ ይችላል ብሎ ይሰጋል። ይሄ ግን መፍትሄ አለው። በአውሮፓ ህብረት ውስጥ ተግባራዊ የሚደረግ ልዩ ችሎት ማቋቋም እናም ይህ ችሎት የሚያሳልፈው ውሳኔ በእያንዳንዱ ሀገር ላሉ ጉዳዮች ሳይሆን ከዚህ ጦርነት ጋር ተዛምደው ለሚታዩ ጉዳዮች ብቻ ማድረግ። ነገር ግን ምናልባት ይህ ሁኔታ የሩሲያ ሉዓላዊ ሀብትን ለመንጠቅ የሚደረግ እርምጃ ነው የሚል ክርክር ሊያስነሳ ይችላል።
የተባለው አይነት ልዩ ችሎት እስካሁን ባይኖርም የአውሮፓ ህብረት እንዳይንቀሳቀሱ የተደረጉ የሩሲያ መንግስት ሀብትና ንብረቶችን ለዩክሬን ምርጃ ለመዋል የሚያስችሉ መንገዶችን ፍለጋውን ቀጥሏል። አሁን ባለው ሁኔታ ተግባር ላይ ሊውል የሚችል አንድ ሐሳብ ተደርጎ የተወሰደው ግን በቁጥጥር ስር ከዋሉት ንብረቶችና ገንዘብ የሚገኘውን ማንኛውንም ትርፍ ወደ ዩክሬን ማስተላለፍ የሚል ነው።
ክብራትና ክብራን አድማይ ተመልካቾቻችን የመጀመሪያውን ክፍል የመጽሔት ርዕሶች አጠናቀን ወደ ቅንብሩ ክፍለ ጊዜ እየዘለቅን ነው። በዚህ ክፍል ቀዳሚ ሆነው ሐኪሞን ይጠይቁ ነው። በእንግሊዝኛ ስያሜው ሳይኮፓት መጥፎ አይነት የስብዕና ባህሪያት ወይንስ የአንጎል መታወክ? ሐኪሙን ይጠይቁ በሚሽቱ ቅንብሩ ሳይኮፓት በመባል የሚታወቀውን ይህ ሁኔታ የሚመለከት ቅንብር ነው ያሰናዳው። ሙያዊ ትንታኔውን የሚሰጡን ታዲያ ባሮ የነርቭ ሕክምና ተቋም የአንጎልና የነርቭ ሐኪሙ እንዲሁም ተመራማሪው ፕሮፌሰር ዮናስ እንዳለገዳ ናቸው። ወደ ምልልሳችን ልውሰዳቸው። ፕሮፌሰር ዮናስ፣ የዛሬው የሐኪሙን ይጠይቁ ትኩረት ወይም ጥያቄ በአማርኛው ተመጣጣኝ ቃል አላገኘሁለትም። በእንግሊዘኛው አጠራር ሳይኮፓት በመባል የሚታወቀውን የስብዕና ባህሪያት ይመለከታል። አንዳንዴ ከአእምሮ ሕክምናው ዓለም ውጭም ጥቅም ላይ ሲውል የሚታይበት ሁኔታ አለ። ለመሆኑ ሳይኮፓት ምን አይነት የስብዕና ባህሪ ነው? በአእምሮ ሕክምናው ዓለምስ እንዴት ነው የሚታየው?
አመሰግናለሁ አሉላ። እንግዲህ ሳይኮፓት የሚለው እንግሊዘኛ ቃል ያው በተለያየ ሁኔታ በየጋዜጣው፣ በየመጽሐፉ፣ በየስነ ጽሁፉ እንደው ጨካኝ፣ ምንም ርኅራኄ የሌለው፣ ስለሌላው ስሜት ደንታ የሌለው፣ የራሱን ጉዳይ ለማስፈጸም ደረማምሶ ሌላው የሚሄድ፣ ሌላውን ስለሌላው ሀዘን፣ ቅሬታ ደንታ ቢስ የሆነ ሲበዛም ደግሞ ወንጀልም እስከ መስራት የሚደርስ በሚል ነው እንግዲህ የሚገልጹት። በእኛ ሙያ በስነ አእምሮ በስነ ልቦና ቴክኒካዊ ትርጉም አለ። ምን ለማለት ነው? ይሄ በጣም በማስረጃ የተደገፈ ችግሩ የሚመለከታቸውን ብቻ ሊያሳይ የሚችል መመዘኛ ልጠቅ ነው። ይሄ መመዘኛ የአሜሪካ ሳይካትሪክ አሶሲዬሽን ወይም ኤፒኤ የአሜሪካ ስነ አእምሮ ጠቢባን አዋቂዎች ማህበር ያወጣው መመዘኛ በእንግሊዝኛው ዲኤስኤም ዲያግኖስቲክ ኤንድ ስታቲስቲካል ማኑዋል ዲኤስኤም 1, 2, 3, 4 እያለ አሁን 5 ደርሷል። በሱ መመዘኛ በእንግሊዝኛ የምንጠቀመው ቃል አንታይ ሶሻል ፐርሶናሊቲ ዲስኦርደር የሚባለውን ነው፣ ወይም ሶሲዮፓቲ እሱን ነው የምንጠቀመው። እሱ እንዴት ይለካል? መመዘኛዎች አሉ።
ፕሮፌሰር ዮናስ ምንድን ናቸው እነኚህ መመዘኛዎች?
ከ18 ዓመት በፊት ከሆነ ኮንዳክት ዲስኦርደር የሚባለው ለምሳሌ መቷን ወይም ፓፒ ጣማን ውሻ እንደ አንገቷን ጠምዞ መግደል፣ ምንም የማይመስለው ልጅ ለምሳሌ 12 ዓመት ልጅ ይሆናል፣ 13 ዓመት ያ ኮንዳክት ዲስኦርደር ይሉታል የህፃናት የስነ አእምሮ ሐኪሞች። እና ይሄ በኋላ ትልቅ ሰው ሲሆን ከ18 ዓመት በላይ ከሆነ እና እንዲህ ምንም አይነት ሪሞርስ፣ ምንም ሀዘኔታ ሌላው ላይ የሚደርሰው በደልና ስቃይና ሰቆቃ ደንታቢስ የመሆን እና እንደዚህ አይነት ባህሪዎች በተደጋጋሚ ለብዙ ጊዜ ሲታይ መመዘኛውን ካሟላ እንግዲህ አንቲ ሶሻል ፐርሶናሊቲ ዲስኦርደር የሚለውን ይሰጠዋል። እና ይሄ እንዲህ በቀላሉ አይደለም ቃል የምንጠቀመው። እንደውም አንስቶ መለጠፍ ከሙያችን ስነ ምግባር ውጪ ነው። እንደዛ ያደረግ ቢገኝም በእኛ ሙያ ስነ ምግባር ኮሚቴ ይጠየቃል።
ባለሙያው እንደዛ አድርጎ ቢገኝ ማለት ነው በዘፈቀደ ቢጠቀምበት።
ባለሙያው አላግባብ ቢለጥፍ እና ነገሩ ተመርምሮ እንትን ካለ ላይሰንሱም ሊያዝ ይችላል። እና ይሄ ያልመረመረ የተለየ አንድ የስነ አእምሮ ሐኪም ያልመረመረውን ሰው ነው ብሎ ቢለጥፍ እሱ ከኛ ስነ ምግባር ውጭ ነው። ስለዚህ ሰውየውን ቁጭ ብሎ መርምሮ አይቶ MMPI የሚኒሶታ የስነ አእምሮ መለኪያ ይባላል። 10 ነገሮች አሉት የሚመዝነው ስለ ድብርት ስለ ምን። አንዱ ልክ እንደ ማስመሪያ ጠመኔ ይዘ ከግራ ወደ ቀኝ አንድ መስመር ብታደርግ በጥቁር ሰሌዳ ላይ ለምሳሌ በግራ በኩል በአንዱ ጫፍ ያሉት ብዙ ጊዜ አዳዲስ ሀሳብ የሚያመጡ ህብረተሰቡን የሚያነቃንቅ ፓራዳይም ሽፍት ደፋር የሆኑ ሰዎች ይኖራሉ በአንድ ጫፍ። በሌላው ጽንፍ ደግሞ ስለሌላው ደንታቢስ የሆነና ወንጀል የሚሰራ መግደልም ገሎም እስር ቤት የሚገባ ክሪሚናል አለ እና እንደሱ አድርገው ነው ስፔክትረም ለሁሉም ነገር እንደሱ ነው ያደረጉት።
በዚህ የጤና መታወክ ውስጥ የሚታዩ የስብዕና ባህሪያት ውስጥ አንዳንዴ ቀላልም ከባድም የሚመስሉ ዝንባሌዎች ተካተው ይታያሉ። ቀደም ብለው በዝርዝር ባስረዱን አይነት መመዘኛዎች ከጠባይ ባለፈ እንደ አእምሮ ሁከት የሚታዩት ወይም የሚቆጠሩት ምን ይመስላሉ?
ለበሽታ የሚታየው አንቲ ሶሻል ፐርሶናሊቲ ዲስኦርደር እነተኛ ችግሩ ያላቸው ብዙ ጊዜ ከጻነታቸው ጀምሮ አንዳንድ ምልክቶች አለ። ቀደም እንዳልኩ በልጅነታቸው ወይ በ10 አመት 11 አመት ቤት ውስጥ ልጅዋን ድመት ኪትን ጻገና ተወለደቻል አንገቷን ቀምዞ በሎ መሳቅና ማስጥ ማለት እንደገና አንዳንድ ነገሮች እንደዚሁ ማስቀያየት ማዋከብ ስለዚህ ነገሮች በሰውስቱም ወይም ጎረቤት ላይ ያደረጉ አግባብ ብዙ ችግር ይመጣል እና ብዙ ምልክቶች አሉ። ብዙ ጊዜ እውነተኛ ችግር ያለባቸው በድንገት ከ18 አመት በኋላ ይመጣባቸው እንደሱ እያለ ሄድና ከዛ ከ18 አመት በኋላ ትምህርት ቤት ከሆነ ሌሎችን ተማሪዎች ቡሊ ማለት ሌሎችን እያሰባሰቡ ምን ተማሪ እዚህ ላይ ዘለፈ ትወርድ እንደዚህ አይነት ብዙ ነገሮች ያደርጋሉ ሌላውን ከፍተኛ አደጋ ላይ ለማድረስ እና እነሱ ስቃሉ ይደሰታሉ በዛ ብዙ ለማድረጋቸው። ከዛ የባሰ ሲሄድ ደግሞ እስከ ወንጀልም ይሰራሉ። እንዳልከው ደግሞ ሁልጊዜ መነቃቃት፣ ሁልጊዜ ኤክሳይትመንት፣ ሁሌ ሌላውን ከፍተኛ አደጋ ውስጥ በመጣል ወይም እንደዚህ አይነት ምልክቶች ያሳያሉ ትምህርት ቤት እያሉ እና ብዙ ጊዜ የልንታም ችግር የለም ደስቶ የሚፈልጉትን ማግኘት እና ብዙ ጊዜ እንግዲህ ግልጽ አይደለም። ብዙ ጊዜ ይሄ አንቺ ሶሻል የከፍተኛ ሱስ የሚያስይዙ ነገሮችንም መጠቀም አዝማሚያ ያላቸው እንደዚህ አይነት ብቻ ሌላውን በማዋረድ እና ሌላውን ላይ ችግር በመፍጠር የራሳቸው ጥቅም የሚጠቀሙ የሚሳካ መስራቸው ያደርጉታል። ብዙ ተደጋጋሚ ፓተርን ሪከረንት ፓተርን።
ፕሮፌሰር ገናስ ይህን ለየት ያለ የጠባይ ሁኔታ የሚታይበት በአእምሮ ሁከትነትም የሚወሰድ የተለያዩ የሰብና ባህሪያት የተካተቱበት የአእምሮ ሁከት አስመልክቶ በሰጡን ሰፊ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ዝግጅት መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
በጣም አመሰግናለሁ።
ክብራትና ክብራን አድማጭ ተመልካቾቻችን አሁን ደግሞ ሌላ ሳምንታዊ ርዕስ አፍሪካ ነክ ርዕሶች። በአፍሪካ ነክ ርዕሶች ደግሞ ወደ ጎረቤት ሱዳን ጉዳይ ነው የምንሄደው። የሱዳን ጦር ኃይል አዛዥ በተቀናቃኛቸው የፈጥኖ ደራሽ ድጋፍ ሰጪ ኃይል ስም የተመዘገቡ የባንክ ሂሳቦች በሙሉ እንዲታገዱ ትዕዛዝ ሰጥተዋል። በምሽቱ የአፍሪካ ጉዳዮች ርዕሳችን ላለፉት ሳምንታት በመላው ሱዳን እየተዋጉ የሚገኙት ሁለት ወገኖች በርካታ ችግሮች ያሉባትን አገር ወደ ጦርነት እንድትገባ እየገፋት መሆኑን እንመለከታለን። በተለያዩ የዜና አውታሮች የተሰናዱትን ዘገባዎች ጨምቃ ስመኝሽ ቆየ እንደሚከተለው ታቀርባለች።
የሱዳን ጦር ኃይሎች ዋና አዛዥ ጀነራል አብዱል ፈታህ ቡርሃን እሁድ ለት ያስተላለፉት አዋጅ በዋናነት ያነጣጠረው
በሱዳን ባንኮች ውስጥ በፈጥኖ ደራሽ ድጋፍ ሰጪ ኃይሎች ስም የተከፈቱና የቡድኑ ንብረት የሆኑ ድርጅቶች የሚያንቀሳቀሷቸው የባንክ ሂሳቦች ላይ መሆኑን የሀገሪቱ ብሔራዊ የዜና ማሰራጫ የሆነው ሱና ዘግቧል። ሆኖም የባንክ ሂሳብ እገዳው በአርኤስኤፍ ቡድን ላይ ምን አይነት ቀጥተኛ ጉዳት እንደሚያስከትል ወይም ቡርሃን ያስተላለፉት ትዕዛዝ በምን መልኩ ተፈጻሚ እንደሚሆን እስካሁን ግልጽ አይደለም። ከባንክ እገዳው በተጨማሪ የጦር አዛዡ የሱዳን ማዕከላዊ ባንክ ገዢ የነበሩትን አንስተው በሌላ መተካታቸውም የተገለጸ ሲሆን ይህም ምናልባት ከእገዳው ጋር ግንኙነት ሳይኖረው እንደማይቀር ተገምቷል። አርኤስኤፍ ባለፉት 10 ዓመታት ውስጥ የሱዳን የገንዘብ ተቋማትንና የወርቅ ክምችቶችን በመግዛቱ በጊዜ ሂደት በርካታ ንብረት ማፍራትና ማከማቸት ችሏል። ከሚያዚያ ወር አጋማሽ ጀምሮ በስልጣን ሽኩቻ ውስጥ የገቡት በቡርሃን የሚመራው የሱዳን ጦርና በመሐመድ ሐምዳን ዳጋሎ የሚመራው አርኤስኤፍ በሺዎች የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለው ወደ ጎረቤት ሀገራት እንዲሰደዱ አድርገዋል። ይህ በእንዲህ እንዳለ የሱዳን ባለስልጣናት በሀገሪቱ ያለውን ግጭት መፍታት በሚቻልበት መንገድና የእርዳታ አሰጣጥ ዙሪያ ከተባበሩት መንግስታት ተቋማት ተወካዮች ጋር ተወያይተዋል። የሱዳን የገንዘብ ሚኒስትር ጅብሪል ኢብራሂም በሱዳን የመንግስታቱ ድርጅት ተወካይ ከሆኑት ቮልከር ፐርትስ ጋር የውሃ ጥረትን ጨምሮ በበርካታ ጉዳዮች ዙሪያ መነጋገራቸውን ገልጸዋል።
የግብርናው ወቅቱን በተመለከተና በመጪው ዓመት የምግብ እጥረት እንዳያጋጥመን የግብርናውን ወቅት መደገፍ ምን ያክል አስፈላጊ እንደሆነ ተነጋግረናል። በፖርት ሱዳን ስላለው የውሃ እጥረትም ተወያይተናል። በተለይ ደግሞ ከፍተኛ ቁጥር ያላቸው ሰዎች ከመላ ሀገሪቱ ወደ ፖርት ሱዳን እየሄዱ ከመሆናቸው አንፃር አሁን የበጋ ወቅት እየገባ ነው። ያ ማለት የውሃ እጥረት ይኖራል። ስለዚህ በፖርት ሱዳን ያለውን የውሃ ችግር በመፍታት ቢያንስ በጊዜያዊነት ለመጪው ወቅት እንኳን እንዲያግዙን ጠይቀናቸዋል።
በባለስልጣናቱ መካከል ውይይቱ የተካሄደው በጦርነት ከመተታመሰው ዋና ከተማዋ ካርቱምና ሌሎች አካባቢዎች የተፈናቀሉ በርካታ ሰዎች ተሰደው በሚገኙባት ፖርት ሱዳን ከተማ ነው። በሱዳን ያለውን ሰብአዊ ችግር ለመቅረፍ የመንግስታቱ ድርጅት ተቋማት ተጨማሪ ድጋፎች እንዲያደርጉ መጠየቃቸውን የገንዘብ ሚኒስትሩ አክለው ገልጸዋል።
توقفنا على الجهود اللي بذلوها في توريد الدواء في محاولة
የተለያዩ የመንግስታቱ ድርጅት ተቋማት መድኃኒት በማቅረብና ውሃ በማጣራት እያደረጉ ያለውን ጥረት በዋናነት አንስተናል። ነገሮች በጥሩ ሁኔታ እየሄዱ ነው፣ ነገር ግን የበለጠ እንዲያደርጉ ጠይቀናቸዋል። እነርሱም አሉብን ያሏቸውን ችግሮች አዳምጠናል። ለእግዚአብሔር ፍቃድ እነዚያኑ ለመፍታት እንሰራለን።
በሱዳን ግጭቱ ከተቀሰቀሰ ወዲህ ሀገሪቱ ትርምስ ውስጥ ገብታለች። ዋና ከተማዋ ካርቱም ወደ ጦር አውድማነት ስትቀየር፣ ምዕራባዊው የዳርፉር ክልል ደግሞ የሰዎችን ህይወት እያጠፉ ባሉ የጎሳ ግጭቶች እየተናጠች ነው። በዚህ ግጭት ንጹሃን ዜጎችን ጨምሮ እስካሁን ከ600 በላይ የሚሆኑ ሰዎች ተገድለዋል። የሰብአዊ መብት ተሟጋች ድርጅቶች አርኤስኤፍን በሰላማዊ ሰዎች ላይ ጥቃት በማድረስና የጅምላ ዝርፊያ በመፈጸም ሲከሱ፣ የጦር ኃይሉን ደግሞ በንጹሃን ዜጎች መኖሪያ አካባቢ ያለ ልዩነት የቦምብ ድብደባ በማካሄድ ይወነጅላሉ። ጦርነቱ ከተጀመረበት ጊዜ አንስቶ ሁለቱም ወገኖች ለአጭር ጊዜ የሚቆይ የተኩስ አቁም ስምምነት ቢያደርጉም ሁሉም ስምምነቶች ተጥሰዋል። ሁለቱም ወገኖች የሰብአዊ መብት ጥሰቶችን በመፈጸምም እርስ በርሳቸው ይወነጃጀላሉ። ባለፈው ሳምንት ሐሙስ የጦር ኃይሉና አርኤስኤፍ ግጭቱን ሸሽተው ለሚሰደዱ ሲቪሎች አስተማማኝ መተላለፊያ እንዲኖርና በምስራቅ አፍሪካዊቷ ሀገር ለሚካሄዱ ሰብአዊ ተግባራት ጥበቃ እንዲደረግ የሳውዲ አረቢያ ከተማ በሆነችው ጅዳ ስምምነት ተፈራርሟል። ይህ ስምምነት ዘላቂነት ወዳለው የተኩስ አቁም ስምምነት እንዲቀየር በሳውዲ አረቢያና በዩናይትድ ስቴትስ የሚመራው ዓለም አቀፍ ጥረት እንደቀጠለ ነው።
ክብራትና ክብራን፣ አሁን ሳምንታዊ ስፖርት ይቀጥላል። የትግራይ ክልል አትሌቲክስ ቡድን ከሁለት ዓመታት በኋላ ለመጀመሪያ ጊዜ ነገ በሚጀምረው የኢትዮጵያ አትሌቲክስ ሻምፒዮን ይሳተፋል። ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ከጫፍ ሲደርስ፣ ሳውዝሃምፕተን የመጀመሪያው ወራጅ ቡድን ሆኗል። ባርሴሎና ከሜሲ ጋር ከተለያየ በኋላ ለመጀመሪያ ጊዜ የላሊጋ ዋንጫውን አሸንፏል። ቼልሲ አዲስ አሰልጣኝ ሊቀጥር ነው። ኬኔዲ አባተ እንዲያሰናብቶታል።
52ኛው የኢትዮጵያ አትሌቲክስ ሻምፒዮና ነገ ይጀምራል። በዚህ የአትሌቲክስ ሻምፒዮና የትግራይ ክልል አትሌቶች ከሁለት አመታቱ የሰሜን ኢትዮጵያ ጦርነት በኋላ ለመጀመሪያ ጊዜ ይሳተፋሉ። 61 አባላት ያሉት የትግራይ ክልል አትሌቶች ቡድን ትናንት ግንቦት 6 ቀን 2015 ዓ.ም ምረት ከመቀሌ ከተማ ወደ አዲስ አበባ መጓዙን ሙሉጌታ አጽባሃ ከስፍራው የላከልን ዘገባ ያመለክታል። የአትሌቲክስ ቡድኑ መሪ ቢኒያም ህይወት ለባልደረባችን ሙሉጌታ አጽባሃ በሰጠው አስተያየት ከቡድኑ አባላት 22ቱ ሴቶች ናቸው ብሏል። ተሳታፊ አትሌቶቹ ከ100 ሜትር እስከ 10000 ሜትር ውድድር እንደሚሳተፉም ገልጿል። በውድድሩ የሚሳተፉበት ዋናው ቅድ ውጤት ማስመዝገብ ሳይሆን ጦርነት ሲካሄድበት በቆየው አካባቢ ይኖሩ የነበሩ አትሌቶች በስነ ልቦና እንዲጠናከሩ በማሰብ ነው ሲልም ቢኒያም ተናግሯል። ትግራይ ክልልን ወክለው የሚሳተፉት አትሌቶች የተመረጡት ከየአካባቢያቸው በራሳቸው ወጪ ወደ መቀሌ ከተማ ተጉዘው ከተወዳደሩ አትሌቶች መካከል እንደሆነም ገልጿል። በቀጣይ የትግራይ ክልል አትሌቶች እንደ ከዚህ ቀደም ሁሉ አገራቸውን ወክለው ባለም አቀፍ መድረኮች ውጤት እንዲያስመዘግቡ በክልሉ ያሉ የአትሌቲክስ ቡድኖችን ማጠናከር ይገባል ብሏል። የትግራይ አትሌቲክስ ቡድን መሪ ቢኒያም ህይወት 52ኛው የኢትዮጵያ አትሌቲክስ ሻምፒዮና ከነገ ግንቦት 8 እስከ 13 ለ6 ተከታታይ ቀናት በአዲስ አበባ ከተማ በሚገኘው የኢትዮጵያ ስፖርት አካዳሚ እንደሚካሄድ የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። ማንቸስተር ሲቲ ለሶስተኛ ተከታታይ ጊዜ የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ተቃርቧል። ትናንት ኤቨርተንን 3-0 የረታው ማንቸስተር ሲቲ የሊጉ ሻምፒዮን ለመሆን ከሚቀሩት 3 ጨዋታዎች አንዱን ብቻ ማሸነፍ ይጠበቅበታል። በሚቀጥለው እሁድ በራሱ ሜዳ ኤቲሃድ ቼልሲን የሚያስተናግደው ሲቲ ይህን ጨዋታ ማሸነፍ ከቻለ 2 ጨዋታ እየቀረው ሻምፒዮንነቱን ያረጋግጣል። በተቃራኒው የዋንጫው ተፎካካሪ የነበረው አርሰናል በገዛ ሜዳው በብራይተን 3-0 በመሸነፍ ለዋንጫው ያለውን ጭላንጭል ተስፋ አጨልሟል። ለረጅም ጊዜ ሊጉን በበላይነት ሲመሩ የነበሩት መድፈኞቹ ዋንጫውን ማንሳት የሚችሉት የሚቀሯቸውን 2 ጨዋታዎች አሸንፈው አንድ ተስተካካይ ጨዋታ ያለው በ4 ነጥብ የሚበልጣቸው ሲቲ ደግሞ ቀሪ 3 ጨዋታዎቹን ከተሸነፈ አሊያም ቢያንስ በ2 ተሸንፎ በአንዷቻ ከወጣ ብቻ ነው። ይህ ደግሞ ብዙም ሊታሰብ የሚችል አይደለም። አርሰናል ትናንት የገጠመውን ተስፋ አስቆራጭ ውጤት ተከትሎ አምበሉ ማርቲን ኦዲጋርድ ለስፖርት መገናኛ ብዙሃን በሰጠው አስተያየት ከዚህ በኋላ ተስፋ ያለን አይመስልም ብሏል። አሰልጣኙ ማይክል አርቴታም በሂሳባዊ ስሌት አሁንም እድሉ ያለን ቢሆንም ነገር ግን አሁን ስለ ዋንጫ ማሰብ አይቻለም ሲል ተናግሯል። በትናንቱ ጨዋታ ሁለተኛ አጋማሽ ስለነበራቸው ደካማ እንቅስቃሴም ይቅርታ ጠይቋል። ከአንድ እስከ 4 ያለውን ደረጃ ይዞ ለማጠናቀቅ የሚደረገው ትንቅንቅም የቀጠለ ሲሆን ማንቸስተር ዩናይትድ ከሁለት ሽንፈት በኋላ ወልቭስን በማሸነፍ ተስፋውን አለምልሟል። ኒውካስል ዩናይትድ ደግሞ ነጥብ የጣለ ቢሆንም አሁንም በግብ ክፍያ በልጦ ከማንቸስተር ዩናይትድ ከፍ ብሎ 3ኛ ደረጃ ላይ ይገኛል። ከሁለቱ ክለቦች በ4 ነጥብ ዝቅ ብሎ 5ኛ ላይ የሚገኘው ሊቨርፑል ደግሞ ዛሬ ከሌስተር ጋር የሚያደርገው ጨዋታ ይጠበቃል። በሌላ በኩል በፕሪሚየር ሊጉ ለ11 አመታት የቆየው ሳውዝሃምፕተን ቅዳሜ ዕለት በፉላም 2-0 በመሸነፍ ዘንድሮ ከሊጉ የወረደ የመጀመሪያው ክለብ ሆኗል። ባርሴሎና የስፔን ላሊጋ ሻምፒዮን ሆኗል። ትናንት ኤስፓኞልን 4-2 ያሸነፈው ባርሴሎና ከ2019 ወዲህ የመጀመሪያ የላሊጋ ዋንጫ ባለቤትነቱን አረጋግጧል። ከተከታዩ ሪያል ማድሪድ የ14 ነጥብ ልዩነት ያለው ባርሳ ሻምፒዮን የሆነው 4 ጨዋታዎች እየቀሩት ነው። ይህ ዋንጫ ለባርሳ ሜሲ ከክለቡ ጋር ከተለያየና ዣቪ የክለቡ አሰልጣኝ ከሆነ በኋላ ያሳካው የመጀመሪያ የላሊጋ ድሉም ነው። ላሊጋውን ማሸነፋችን በክለቡ ውስጥ የሚከናወኑ የለውጥ ተግባራት በትክክለኛ መንገድ እየተከናወኑ መሆናቸውንና ይህንንም ማስቀጠል እንዳለብን የሚያመላክት ነው ሲል ዣቪ ከድሉ በኋላ በሰጠው አስተያየት ተናግሯል። የክለቡ ደጋፊዎችም በባርሴሎና ጎዳናዎች ላይ ወጥተው ደስታቸውን ሲገልጹ አምሽተዋል። በመጨረሻም ቼልሲ በ5 አመታት ውስጥ 6ኛ ቋሚ አሰልጣኙን ሊቀጥር ነው። ምንም እንኳን ለተጫዋች ግዢ ከፍተኛ ገንዘብ ቢያወጣም በፕሪሚየር ሊጉ 11ኛ ደረጃ ላይ የሚገኘው ቼልሲ ሞሪሲዮ ፖቼቲኖን በቋሚ አሰልጣኝነት ለመቅጠር መስማማቱ ታውቋል። የቀድሞው የቶተናምና የፒኤስጂ አሰልጣኝ ከዘንድሮ ውድድር መጠናቀቅ በኋላ ከጊዜያዊ አሰልጣኙ ላምፓርድ ቼልሲን ይረከባል ተብሏል። የ51 አመቱ አርጀንቲናዊ ከቼልሲ ጋር የ3 አመት ኮንትራት እንደሚፈራ የሚጠበቅ ሲሆን ክለቡን ከተቀላቀለ በ5 አመት ውስጥ የቼልሲ 6ኛው ቋሚ አሰልጣኝ ይሆናል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለሳምንቱ የስፖርት ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ለሰኞ ምሽት ያዝነውንም በዚሁ ማገባደዳችን ነው። አስተናግድኳችሁ አሉላ ከበደ፣ አቀናባሪዋ ብራን ኃይሉ፣ የስርጭት መሐንዲሱ ኦድሪስ ሪገስ። በዚሁ እንሰናበታለን። ነገ ከምሽቱ 3 ሰዓት ላይ እንመለሳለን። ልዩ ልዩ ዝግጅቶችም ይዘን እንቀርባለን። ሰላም ተናደሩ።